ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 5 2016 ዓ.ም ዝግጅታችን ጀመረ።
በኛ በ12ታችን መካከል 2-3000 ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ ሆነ አሳራርም አለ በፍሪላንሰር ምናምን የሚባሉ ማለት ያን ሁሉ ሲደመር 50000 ሰው ያስተናግዳል ዘንድሮ ይሄ ሰክተር።
የሰማችኋቸው የኢትዮጵያ አውትሶርስ ማህበር ጻፊ ታዲዮስ ተፈራን ነው። በምሽቱ ከያዝናቸው ዝግጅቶች ውስጥ አንደኛው ነው። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን amharic.voanews.com ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እናስተልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በምዕራብና ማዕከላዊ አፍሪካ 55 ሚሊዮን ሰዎች የረሃብ አደጋ ተጋርጦባቸዋል። ከጊዜ ወደ ጊዜ እየናረ የሚሄደው የምግብና የነዳጅ ዋጋ በምዕራብና ማዕከላዊ አፍሪካ ባሉ ሀገራት 55 ሚሊዮን የሚደርሱ ሰዎች ራሳቸውንም ሆነ ቤተሰቦቻቸውን መመገብ የማይችሉበት ትግል ውስጥ እንደከተታቸው የመንግስታቱ ድርጅት ተደደይ ተቋማት ትላንት አርብ አስታወቁ። ባለፈው 5 አመት ጊዜ ውስጥ ከሰኔ እስከ ነሐሴ ባሉት ወራት ረሃብ የሚያጋጥማቸው ዜጎች አሃዝ በአራት እጥፍ ማደጉን እንዲሁም የጥምር ድርጅት የምጣኔ ሀብት ማዘቅዘቅ የሀገር ውስጥ ምርት እድገት ባለበት መቆሙና እየተደጋገሙ የሚነሱ ግጭቶች ቀውሱን ማባባሳቸውን ተገልጿል። ከተጎዱት ሀገራት መካከል ናይጄሪያ፣ ጋና፣ ሴራሊዮንና በሰሜናዊ የሀገሪቱ ክፍል ከ2600 በላይ ሰዎች በአስከፊ ረሃብ ውስጥ የሚገኙባት ማሊ ተጠቃሾች መሆናቸውን የዓለም የምግብ መርሃ ግብር፣ የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ እና የምግብና የግብርና ተቋም የጋራ መግለጫ አስታውቋል። በምዕራብ አፍሪካ የዓለም የምግብ መርሃ ግብር ጊዜያዊ ዳይሬክተር ማርጎ ቫንደርቨልደን ሁኔታው ከቁጥጥር ውጪ እንዳይሆን እርምጃ ለመውሰድ ጊዜው አሁን ነው ብለዋል። ተቋማቱ ባለው የምግብ እጥረት የተነሳ የተመጣጠነ ምግብ እጥረት መጨመሩንም አክለዋል። 16.7 ሚሊዮን የሚሆኑ እድሜያቸው ከአምስት ዓመት ያነሱ በምዕራብና ማዕከላዊ አፍሪካ ያሉ ህጻናት በጽኑ የተመጣጠነ ምግብ እጥረት ውስጥ ይገኛሉም ብለዋል። በክልሉ ከውጭ የሚገቡ የምግብ ምርቶች ላይ ያለው ጥገኝነት በተለይም እንደ ጋና፣ ናይጄሪያና ሴራሊዮን ያሉ ከፍተኛ የዋጋ ንረትን በሚዋጉ ሀገራት ላይ ጫናውን አጠናክሮታል። በምዕራብ አፍሪካ የዓለም የምግብና የግብርና ድርጅት ፋኦ ክልላዊ አስተዳደር ሮበርት ጉዩ ለተከሰተው ከዚህ ቀደም ታይቶ የማያውቅ የምግብና የተመጣጠነ ምግብ እጥረት ምላሽ ለመስጠት የሀገር ውስጥ የምግብ ምርትን የሚያሳድጉና የሚያበዙ ፖሊሲዎች መተዋወቅ አለባቸው ብለዋል። በዌስት ባንክ የጠፋው እስራኤላዊ አዳጊ ሞቶ መገኘቱን ኔታንያሁ አስታወቁ። አሰቃቂ ግድያ በማለት የጠሩት ግድያ ተፈጽሞበት አስክሬኑ መገኘቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት አስታውቋል። የ14 ዓመቱ ቤንጃሚን አቺሚየር ትላንት አርብ መጥፋቱ ከታወቀበት ሰዓት አንስቶ የፍልስጤን መንደሮች ላይ ከፍተኛ የሆነ ጥቃትን ያስከተለ ሰፊ የሆነ የፍለጋ ዘመቻ ተካሂዷል። ጠቅላይ ሚኒስትር ኔታንያሁ ልጁ በአሰቃቂ ሁኔታ በመገደሉ ወንጀሉ ከባድ ነው በማለት አስታውቀዋል። ጠቅላይ ሚኒስትሩ አያይዘውም የእስራኤል ኃይሎች ይህንን አሰቃቂ ወንጀል የፈጸሙትን እና የተባበሩትን ለመፈለግ በጽኑ እየጣሩ ነው ብለዋል። የአዳጊው ልጅ መጥፋት ከታወቀበት ሰዓት አንስተው የእስራኤል የጸጥታ ኃይሎች ከመቶ በጎ ፈቃደኞች ጋር በመሆን ለፍለጋ የተሰማሩ ሲሆን አል ሙግሃየር መንደርን ጥሰው መግባታቸውን አጃንስ ፍራንስ ፕሬስ ዘግቧል። በክስተቱ 25 ሰዎች ሲጎዱ አንድ ሰው መገደሉን የፍልስጤም የጤና ሚኒስትር አስታውቋል። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የኢራን የክቡር ዘብ አባላት በሄሊኮፕተር በመውረድ በሆርሙስ ሰርጥ በኩል በማለፍ የነበረችና ከእስራኤል ጋር ግንኙነት ያላቸውን ኮንቴነሮች የጫነች መርከብን ዛሬ ቅዳሜ ተቆጣጥረዋል። እስራኤል በሶሪያ 12 ሰዎች የገደለችበትን ክስተት ተከትሎ መካከለኛው ምስራቅና ኳድ የተሰኘው የኢራን ኢራን ከፍተኛ ዘብ ተጓዥ ኃይልን ጨምሮ የኢራንን የበቀል ጥቃት በተጠንቀቅ ላይ በመጠባበቅ ይገኛሉ። በኢራን መንግስት የሚደገፈው ኢርና የዜና ወታር የኢራን ዘብ ልዩ ኃይሎች የፖርቹጋል ባንዲራ የምታውለበልበውንና በለንደን ከሚገኘው ዞዲያክ የባህር ኃይል ጋር ግንኙነት ያላትን ኤምኤስሲ ኤሪስ የተሰኘችውን እቃ ጫኝ መርከብ ላይ ጥቃት መፈጸማቸውን ዘግቧል። ዞዲያክ የባህር ኃይል የእስራኤላዊ ቢሊዮነር ኤሪያል ኦፈር ዞዲያክ ግሩፕ ንብረት ነው። በጉዳዩ ላይ ዞዲያክ አስተያየት ከመስጠት ፈቃደኛ ሳይሆን ቀርቷል። ተቀማጭነቱን በጄኔቫ ያደረገው ኤምኤስሲ በመርከቡ ላይ 25 ሰራተኞች እንደነበሩ ቆይቶ አስታውቋል። ኢርና የዜና አውታር መርከቧ ወደ ኢራን የባህር ቀጠና እንደምትወሰድም ጨምሮ ዘግቧል። በመጨረሻም በዩክሬን ጦርነት በትንሹ 50 ሺህ የሩሲያ ወታደሮች መሞታቸውን ሪፖርት አመላከተ። ገለልተኛ የሆነ አንድ የሩሲያ መገናኛ ብዙሃን 50 ሺህ የሚሆኑ የሩሲያ ጦር አባላት ሩሲያ ከሁለት ዓመት በፊት በሙሉ ኃይሏ ዩክሬንን ከወረረችበት ጊዜ አንስተው መሞታቸውንና አሃዙ ከዚህ በብዙ 10 ሺዎች ሊልቅ እንደሚችልም አስታውቋል። ሚዲያ ዞና የተሰኘውና ከቢቢሲ የዜና አውታር ጋር በመሆን የሞቱ የሩሲያ ወታደሮችን አሃዝ የሚከታተለው ይህ ተቋም እስካሁን ድረስ ባለው መረጃ ከጎርጎሮሳውያኑ የካቲት 2022 አንስቶ 50471 የሩሲያ ወታደሮች ህይወታቸው ማለፉን ገልጿል። ሚዲያ ዞና አክሎም በሩሲያ የወታደር ቤተሰቦች መካከል ከ85 ሺህ በላይ የሚሆኑ የውርስ ሽግግሮች መደረጋቸውንም ጨምሮ አስታውቋል። በተጨማሪም ሩሲያ በሳምንት 1200 ወታደሮችን እያጣች መሆኑንም ነው ጨምሮ የገለጸው። የዩክሬን ወታደራዊ ኃይል 451730 የሩሲያ ወታደሮች በሞትና በጉዳት ተገልለዋል በማለት ያስታወቀ ሲሆን፣ ይሁን እንጂ የዩናይትድ ስቴትስ እና የብሪታንያ የደህንነት ተቋማት ሩሲያ 300,000 ሞትና ጉዳቶች ብቻ ነው የደረሰባት ሲሉ ተናግረዋል። ሩሲያ የሞቱና ጉዳት የደረሰባቸውን ወታደሮቿን አሃዝ እምብዛም በይፋ የማስታወቅ ልማድ የላትም። በሌላ በኩል ዩክሬን ጦርነቱ ከተጀመረ አንስቶ 31,000 ወታደሮቼን አጥቻለሁ ብላለች። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 5 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱን ቀዳሚ ወደ ሆነው ዝግጅት እናልፋለን። ተስፋ የተሰነቀበት የውጭ ስራ አቅርቦት የውጭ ስራ አቅርቦት ወይም አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዘርፉ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው አገራቸውን ሳይለቁ ለሌላ አገራት ድርጅቶች እውቀታቸውንና ክህሎታቸውን እንዲሸጡ አስችለዋል። ይህ አሰራር በኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ያለው የኢትዮጵያ አውትሶርስ ማህበር ዘርፉ ለበርካታ ወጣቶች አማራጭ የስራ መስክ ሊሆን እንደሚችል ይሟገታል። ሀብታሙ ስዩም ያቀርበዋል።
የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የስራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል።
ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርም ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ። ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል።
የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂ መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ ያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማኅበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሠረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲዮስ ያስታውሳል።
የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር፣ ኢንተርኔቱን ብቻ ሳይሆን መብራት። ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል።
የማህበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥሯል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀመረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃል ኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩም አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች።
ሁለት ዓመት ከግማሽ ኦልሞስት ወደ ስሳ ዓመት ነው። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ሳትሄድ ግን ውጭ ሀገር ነው ሌላ ቦታ ያለውን የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀው ነገር በትንሹ በጣም በጣም እድል ይሰጥሃል።
ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰለሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል።
ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም ዓለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ፕሮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተያይዞ የባንክ ብድር፣ የቤት የመኪና አይነት እድሎች ይመቻቻል፣ እድሎችን ይፈጥራል።
መሰል የስራ ግንኙነቶችን የሚፈጥሩ 12 ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል።
በእኛ በአስራ ሁለታችን መካከል 2-3 ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ በታለ ያን ሁሉ ሲደመር 50 ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር። በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። 2030 በፈረንጆች ለምሳሌ ወደ 1 ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80% ዩኤስ ይሆናል። ወደ 15% በላይ ዩሮፕ ይሆናል። ከ5% በታች ህንድ ይሆናል።
የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ እድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል።
አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ 200 ሰራተኞች ለዛሬ 2 ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለሴ ባንኩ ፍቃድ ነገ ጠዋት ተሰጠን። ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገብቶ ከስተምስ ይዞት ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። 3 ሳምንት፣ 4 ሳምንት፣ 5 ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ 200 ሰው የዛሬ ሳምንት አዘጋጅልኝ ለሚለኝ ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን 2 ሳምንት ሲሉን አይ እሱን አንችልም፣ እቃው እጃችን ላይ የለም፣ 6 ሳምንት ወይ 7 ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ።
ላለፉት 3 ዓመታት በውጭ ስራ አቅርቦት አሰራር የመጡ ስራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የስራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል።
ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው። ምንም አይነት ስህተት ሲፈጠር አሁን ላይ ባለነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለን መልሶ ለማስተካከል ስለሚከብድ ሰራተኛውንም የብቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አድርጎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይ ብድር የማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል።
የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ 1989 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በእውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞው አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የሥራ መደቦችን በየዓመቱ ከግዛቷ ውጪ በሚገኙ ሠራተኞች እንደምታሰራ ያስረዳል። በዚህ የሥራ ግንኙነት ውስጥ በመላው ዓለም ውስጥ ለሥራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው ከአሳሳቢው የሥራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል።
ሀብታሙ ስዩምን ስለ ዘገባው አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምፅ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትል ስመኝሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሐዊነትና የእኩል እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካርያስ ኃይሉን አነጋግራቸዋለች።
አቶ ዘካርያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገውን እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳውም ጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነፃ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም 13th Amendment፣ 14th Amendment እና 15th Amendment የሚባሉ ናቸው። 14th Amendment አራት ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች አብዴ ሰጠውና ይህ አፈርማቲቭ አክሽንን በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው።
ስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስት ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓ.ም ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመልመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ፣ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ፣ እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩ ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ የሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምን አለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ድሮ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው?
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤል ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲህ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
በጣም ነው የማመሰግነው አቶ ዘካርያስ፣ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
ስመኝሽን ለዘገባው አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 5 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ ተቀነባብሮ የተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። በዛሬው የሙዚቃ ቃና 70ዎቹንና 80ዎቹን በመጠኑ እንቃኛለን። የዲስኮ ዘመኑን የምንከፍተውም በዚህ አይ ዊል ሰርቫይቭ በተሰኘው የግሎሪያ ጌኖር ተወዳጅ ዜማ ነው። ከአንተ ብለይም ሕይወት ይቀጥላል ጠንክሬ ይወጣለው እያለች ነው። የመለያየት ዜማ ቢሆንም በዘመን ሂደት ዘፈኑ የሴቶች ጥንካሬና አይበገሬነትን የሚያሳይ መዝሙር ሆኗል። ከሌሎች የሕይወት ፈተናዎች በአሸናፊነት ከመውጣት ጋርም እየተያያዘ አሁን ድረስ ይደመጣል። አይ ዊል ሰርቫይቭ I Will Survive በGloria Gaynor ነበር። በዲስኮ የሙዚቃ ዘርፍ የግራሚ ሽልማትን ያገኘ የመጀመሪያውም የመጨረሻውም ዘፈን ሆኗል። በ1977 በወጣውና Saturday Night Fever በተሰኘው John Travolta በሚተውንበት ፊልም ይበልጥ ታዋቂ የሆነው የዲስኮ ሙዚቃ በስተኋላ ከሮክ የሙዚቃ ስልት አፍቃሪዎች በተከፈተበት ዘመቻ እንዲከስም ተደርጓል። ሞቅ ያለ ዳንስንም የሚያካትተው የዲስኮ ስልት በሌሎችም ማህበራዊና የኑሮ ዘይቤን በተመለከቱ ልዩነቶች ምክንያት ተቃውሞ ሊበረታበት ችሏል። በአሜሪካ ተወዳጅ በሆነው የቤዝቦል ጨዋታዎች ወቅት የዲስኮ ሸክላዎችንና ዲስኮችን እስከ ማቃጠል የደረሰ ዘመቻ ተከፍቶበታል። ሙዚቃ ነውና በአሜሪካም ሆነ በተቀረው ዓለም አሁንም ይደመጣል፣ አሁንም ይደነስበታል። Funky Town Lips Incorporated በተሰኘ ቡድን በሲንቲያ ጆንሰን መሪ ዘፋኝነት የተሰራው ይህ ዘፈን ላው የዲስኮ ስልት ተወዳጅ ዜማ ነው። የLips Incorporated ቡድን አባላት መሰረታቸው ከሆነው የሚኒያፖሊስ ከተማ ወደ ኒውዮርክ ከተማ ለመሄድ የነበራቸውን ህልም መሰረት አድርጎ ግጥሙ እንደተዘጋጀ ይነገራል። እንቅስቃሴ በዛበትና ሞቅ ደመቆዳለ አንድ በመናባቸው ወደ ሳሉት ከተማ ለመሄድ ይሻሉ። Funky Town ፈንኪ ታውን ነበር በሊፕስ ኢንኮርፖሬትድ። በመከታተል ላይ የምትገኙት ከአሜሪካ ድምፅ የምትላለፍላችሁን የሙዚቃ ቃናን ነው። የሙዚቃ ቃና የዲስኮ ምሽት ይቀጥላል። ከወደ እንግሊዝ ደግሞ በሶስት ወንድማማቾች ተቋቋመውን ቢጂስ እናገኛለን። አጀማመራቸው ከዲስኮ ዘመን ቀደም ቢልም ዲስኮን ታዋቂ ካደረጉት የሙዚቃ ቡድኖች አንዱ ሆነዋል። ናይት ፊቨር ከተወዳጅ ዜማዎቻቸው አንዱ ነው። ቀደም ብዬ ከተቀስኩትና ሳተርዴይ ናይት ፊቨር ፊልምን ካጀቡ የዲስኮ ሙዚቃዎች አንዱ ነው። ከከተሜ ኮረዳዋ ጋር ጥሩ ምሽት ማሳለፉን ዘፋኙ እየነገረን ይመስለኛል። ናይት ፊቨር በቢጂስ ነበር። የዲስኮ ሙዚቃ ምሽታችን ይቀጥላል። Don't stop till you get enough. የፖፕ ንጉስ ማይክል ጃክሰን በጣም ተወዳጅ ከሆኑት የዲስኮ ሙዚቃዎች ቀዳሚውን ስፍራ ከያዙት አንዱ ነው። ማይክል የመጀመሪያውን የግራሚ ሽልማት የነጠቀበትም ዘፈን ነው። Michael Jackson, Don't Stop Till I Get Enough. Yeah, disco mishtachin, ikatilal. Freak out. Chicks sitsenyo, ya muzika mudini serrauno. And ya dis amet wazima mishit zvijt lai tegabzo, bota ve derrasut hulot fi banda balad. በር ተባቂው ሁኔታቸው አይቶ ይከለክላቸዋል። ወደ መጡበት ተመልሰው መጎንጨታቸውን ቀጥለው ዘፈኑን ደረሱ። በዚህ መልኩ ተሰራው ዘፈን ከዲስኮ የሙዚቃ ዘርፍ ተወዳጅ ከሆኑት አንዱ ለመሆን ሰርቷል። Bye. ፍሪክ አውት ነበር በቺክ የሙዚቃ ቡድን። She's crazy like a fool. ከወደ ጀርመን በወቅቱ ከምዕራብ ጀርመን ባኒየም የተሰኘውን ቡድን እናገኛለን። ዳዲ ኩል ከተወዳጅ ዜማዎች አንዱ ነው። በአንድ ወቅት በኢትዮጵያ ቴሌቪዥን ተደጋግሞ ይቀርብ እንደነበር አስታውሳለሁ። Bonnie M, Daddy Cool. የዲስኮ ዘመንን ለቅምሻ ያህል ያየንበትን የዛሬውን የሙዚቃ ቃና የምንዘጋው ኬሲ ኤንድ ዘ ሰንሻይን ባንድ ባዜሙት ጌት ዳውን ቱናይት በተሰኘው ዜማ ነው። አብራችሁ ወዝወዝ እንደምትሉ ተስፋ አድርጋለሁ። ለሳምንት ቀጠሮ እናያዝ። እንግዲህ ወልዴ ነኝ። ሰላም።
የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።